በዲጂታል ወይም በአጠቃላይ የኢንተርኔት አጠቃቀም ላይ ያለው ንጣነት በተከታታይ 14 አመታት ማሽቆልቆሉን Freedom House የተሰኘ ተቋም ባወጣው አመታዊ ሪፖርት ላይ አመልክቷል። በጥናቱ ከተካተቱት ሀገራት ውስጥ 41 በሚሆኑት በያዝነው አመት ምርጫ የሚካሄድ በመሆኑ ሁኔታውን አሳሳቢ እንደሚያደርገውና ንጻና ክፍት የሆነ የኢንተርኔት አገልግሎት ዲሞክራሲ እውን እንዲሆን ወሳኝ መሆኑን የዘርፉ ባለሙያዎች አሳስበዋል። ኢትዮጵያን በጥናቱ ከተካተቱት ሀገራት መካከል አንዷ ስትሆን ኢንተርኔት ሆን ተብሎ ከሚቋረጥበት የማህበራዊ መገናኛ ብዙሃን ወይም ሌሎች የግንኙነት መንገዶች ከሚታገዱበት ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና ከሚገደሉባቸው ሀገራት ተርታ ተመድባለች። ሪፖርቱን የተመለከተው ባልደረባችን እንግዱ ወልዴ የአሜሪካ ድምጽ አድራሚካ ባልደረስ ኤግለስ ያዘጋባ ጋር አጣምሮ ተከታዩን አሰናድቷል።
በጥናቱ ከተካተቱት 38 የአፍሪካ ሀገራት መካከል የኢንተርኔትን ንጻነት በተመለከተ ኢትዮጵያ የመጨረሻውን ደረጃ ይዛለች። የፍሪደም ሃውስ አመታዊ ጥናት እንዳመለከተው ኢትዮጵያ የማህበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች የሚታገዱበት፣ የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ መረቦች ሆን ተብለው የሚስተጓጎሉበት፣ የመንግስት ደጋፊ የሆኑ አስተያየት ሰጪዎች በኢንተርኔት ላይ የሚደረጉ ውይይቶችን የሚቆጣጠሩበት፣ ብሎገሮች ወይም ሌሎች የኢንተርኔት ተጠቃሚዎች በሰጡት የፖለቲካም ሆነ የማህበራዊ ጉዳዮች አስተያየት ምክንያት ከሚታሰሩበት፣ ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና በእስር ላይ ሳሉ ጭምር ከሚገደሉበት ሀገራት ተርታ ተመድባለች። በዚህ ምክንያት በፍሪደም ሃውስ መለኪያዎች መሰረት በኢንተርኔት አጠቃቀም ረገድ ኢትዮጵያ ነጻ ካልሆኑ ሀገራት ተርታ ተመድባለች። የሰብአዊ መብት ቡድኑ ፍሪደም ሃውስ በ72 ሀገራት ባደረገው ጥናት መሰረት የድህረ ገጾች መገደብ፣ የማህበራዊ ሚዲያው ላይ የሚታየው ገደብ፣ በኢንተርኔት ላይ የሚሰሩ የማህበራዊ አንቂዎች ለእስር መዳረግ በመላው ዓለም የኢንተርኔት ነጻነት አደጋ ላይ መውደቁን አመላካሽ ነው ብሏል። ኪያን ቨስቲንሰን በፍሪደም ሃውስ ተመራማሪ ናቸው።
We looked specifically at 41 countries around the world.
በመላው ዓለም ምርጫ የሚካሄድባቸውን 41 አገራት ተመልክተናል። ፓርቲዎችና እጩዎች የተለያዩ መልእክቶችን ለማስተላለፍና ብዛት ያላቸውን ድምጽ ሰጪዎች ለማግኘት ሰው ሰራሽ ልህቀትን መጠቀማቸውን ታዝበናል።
ይህ በዲሞክራሲ ላይ ያለንን አመኔታ የሚሸረሽርና ድምጽ ሰጪዎችን የሚያሳስት እንደሆነ ተመራማሪው አክለው ተናግረዋል። በኢንዶኔዥያ ሁለቱ ፕሬዝዳንታዊ ተፎካካሪዎች አኒየስ ባስዌዳን እና ፕራቦዋ ሱቦአንቶ አረብኛ ቋንቋ መናገር እንደማይችሉ የታወቀ ሙስሊም ድምጽ ሰጪዎችን ለመሳብ ሲባል አረብኛ እንደሚናገሩ ተደርጎ የሐሰት ቪዲዮ ተቀናብሮ ተሰራይቷል። በወቅቱም ሐሰተኛ መረጃዎችን በማጣራት ላይ የሚሰሩት ማህበራዊ አንቂዋ ሳንቲ አስቱቲ በጉዳዩ ላይ ለቪኦኤ አስተያየታቸውን ሰጥተው ነበር።
ፎክስ እቱ ከን ቡካን ያን ደላም በንቱክ መንዲስክሬዲት ካን ያ ጅገ በኛ
በምርጫ ወቅት በፌዝ መልክ የሚተላለፉ መልእክቶች ተቀናቃኞችን ለማሳቃት ብቻ ሳይሆን የሚደግፉትን እጩ አጉልቶ ለማቀርብም ጥቅም ላይ ይዋሉ ነው።
ቢሆንም በፍሪደም ሃውስ ጥናት ኢንዶኔዥያ ባስከፊ ደረጃ ላይ አልተመደበችም። በቻይና ገዢው የኮሙኒስት ፓርቲ በኦንላይን ላይ የሚደረግን ተቃውሞ ላለፉት 10 ዓመታት ሲገድብ ቆይቷል። በዚህ ዓመትም ኪያን ቨስቲንሰን እንደሚሉት ብቸኛዋ የኢንተርኔት ነጻነት ገዳቢ ሀገር አይደለችም።
Myanmar military has sought to build a mass censorship and surveillance.
የሚያንማር ሰራዊት በአገሪቱ የሚገኙትን ተቃዋሚዎች የኢንተርኔት አጠቃቀም ለመገደብ በስፋት ሳንሱር በማድረግና በመከታተል ላይ ነው።
የፍሪደም ሃውስ ሪፖርት ሁሉም ነገር ተስፋ አስቆራጭ እንዳልሆነም አመልክቷል። በአፍሪካዊቱ ዛምቢያ የሚገኙ የሲቪል ማህበራት በዲጂታል መስክ ላይ የሚደርሰውን ጫና ተከላክለዋል። ቺሊ ደግሞ በኦንላይን ላይ ሰብአዊ መብትን ለማስከበር ከለላ ማድረጓ ተጠቅሷል። በአሜሪካ ፕሬዝዳንታዊ ምርጫው በተቃረበበት በዚህ ወቅት ኢንተርኔት የተነቃቃ የተለያዩ ሐሳቦች የሚስተናገዱበትና ነጻ መሆኑን ጥናቱ አመልክቷል። ነገር ግን በአገር ውስጥ ባሉም ሆነ በውጭ ተዋናያን አማካይነት የሚሰራጩ አሳሳች መረጃዎች በኢንተርኔት ላይ እንደሚታዩ የፍሪደም ሃውስ ባልደረባ ኪያን ቨስቲንሰን ያስጠነቅቃሉ።
Actors who may be connected to this
እነዚህም ከሩሲያና ከቻይና መንግስታት ጋር ግንኙነት ያላቸው አካላት ናቸው። በኢራን መንግስት የሚደገፉ ተዋናያንም በፕሬዝዳንታዊ ምርጫ ዘመቻዎች ላይ ማነጣጥራቸውን ተመልክተናል።
በዲጂታል መስክ በሚታየው የነጻነት ሁኔታ ላይ ትኩረት እንዲደረግ በማድረግ ፖሊሲ አውጪዎችና የግል ዘርፉ በተለይም በምርጫ ወቅት ሰዎች በነጻነት ኢንተርኔትን መጠቀም እንዲችሉ መላዎችን እንዲፈጥሩ ያደርጋል የሚል ተስፋ እንዳላቸው የመስኩ አጥኚዎች ይናገራሉ። በጥናቱ ከተከታተቱት 72 ሀገራት ውስጥ በ27ቱ የሰብአዊ መብት ጥበቃው እጅግ ተዳክሟል። ቻይናና ሚያንማር የኢንተርኔት ነጻነትን በተመለከተ በዓለም እጅግ አስከፊ ሀገራት ሆነው ተመዝግበዋል። በግል ኔትወርኮች ወይም VPN ላይም ያላቸውን ክልከላ አጠናክረዋል። አይስላንድ በኢንተርኔት ነጻነት አንደኛውን ደረጃ ስትይዝ፣ አፍሪካዊቷ ዛምቢያ ደግሞ ከፍተኛ መሻሻል ያሳየች ተብላ ተጠቅሳለች። በየዓመቱ የሚካሄደው ጥናት ለመጀመሪያ ጊዜ በተመለከታቸው ቺሊ እና ኔዘርላንድስ በመረጃ መረብ ላይ ሰብአዊ መብትን እንደሚያከብሩ ተስተውሏል። በጥናቱ ከተካተቱት ሀገራት ውስጥ 3/4 በሚሆኑት ሐሳባቸውን በሰላማዊ መንገድ የገለጹ ሰዎች ጭምር እስከ 10 ዓመት በሚደርስ እስራት ተቀጥተዋል። በ43ቱ ሀገራት ሰዎች በመረጃ መረብ ላይ ሐሳባቸውን በማካፈላቸው ብቻ አካላዊ ጉዳት ደርሶባቸዋል ወይም ተገድለዋል። የትጥቅ ግጭት በሚካሄድባቸው ሀገራት ደግሞ የኢንተርኔት መዘጋት ወይም መረጃ መረቦችን በመጠቀም ሐሳባቸውን በሚገልጹ ሰዎች ላይ በሚደርስ የበቀል እርምጃ ምክንያት ግጭቶቹ ከሚያስከትሉት ጉዳት በተጨማሪ አደገኛ ሁኔታዎችን እንደሚፈጥርባቸው ተጠቁመዋል። ሳንሱር እና በኢንተርኔት ላይ የሚወጡ መረጃዎችን አጣሞ ማቅረብ የምርጫ ውጤቶች ወደተፈለገው እንዲያጋድሉ፣ ድምጽ ሰጪዎች በእውነተኛ መረጃ ላይ ተመስርተው የራሳቸው ውሳኔ ላይ እንዳይደርሱና ድምጻቸው ተሰሚነት እንዳያገኝ አድርጓል። ይህም በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ውስጥ ቢያንስ በ27ቱ ተስተውሏል። በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ከግማሽ በላይ የሚሆኑት ደግሞ ይህን ችግር ለመቅረፍ እርምጃዎችን ወስደዋል። በመረጃ መረብ ላይ የሚደረግ ሳንሱርና መረጃን አጣሞ ማቅረብ እጅግ እየጨመረ መምጣቱን የፍሪደም ሃውስ ጥናት አመልክቷል። ጥራት ያለውና አስተማማኝ መረጃ ያለመኖር ሰዎች አስተሳሰባቸውን እንዳይቀርጹ፣ ሐሳባቸውንም እንዳይገልጹ፣ በማህበረሰባቸው ውስጥ ውጤታማ ተሳትፎ እንዳያደርጉ፣ እንዲሁም መንግስትንም ሆነ ተቋማትን ተጠያቂ ለማድረግ እንዳይንቀሳቀሱ ይገድባል ሲል ጥናቱ አመልክቷል። ተአማኒነት ያለው የመረጃ መረብ ለመገንባትና ለኢንተርኔት ነጻነት በቁርጠኝነት መስራት እንደሚያስፈልግም ጠቁሟል። በዓለም ከሚገኙ ኢንተርኔት ተጠቃሚዎች ውስጥ 86.7% የሚሆነውን ህዝብ የሸፈነው ጥናት 35% የሚሆኑት ነጻ እንዳልሆኑ አመልክተዋል። 17% የሚሆኑት ተጠቃሚዎች ብቻ ነጻ እንደሆኑም ተመልክተዋል። በዓለም 5 ቢሊዮን የሚሆነው ህዝብ የኢንተርኔት ተጠቃሚ ሲሆን በፍሪደም ሃውስ 14ኛው ጥናት መሰረት 79% የሚኖሩት ፖለቲካዊ፣ ማህበራዊ ወይም ሃይማኖታዊ ጉዳዮችን የተመለከቱ ጽሑፎችን በኢንተርኔት በማጋራታቸው ብቻ ለእስር በሚዳረጉባቸው ሀገራት ነው። በጥናቱ መሰረት 67% የሚሆኑት ደግሞ የሚኖሩት በኢንተርኔት ላይ ባሰፈሩት መልእክት ምክንያት ለጥቃት በሚጋለጡበት ወይም በሚገደሉበት ሀገራት ውስጥ ነው። በኢትዮጵያ ያለውን የኢንተርኔት አጠቃቀም ስንመለከት በያዝነው የፈረንጆች ዓመት መጀመሪያ ላይ በተደረገ ዳሰሳ በኢትዮጵያ 24.83 ሚሊዮን የኢንተርኔት ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 14.4% እንደሆነ ዴታ ፖርታል የተሰኘና እንዲህ አይነት ጉዳዮችን በመላው ዓለም የሚከታተል ተቋም አመልክተዋል። በዚህ መሰረት በኢትዮጵያ 103.3 ሚሊዮን የሚሆነው ህዝብ ወይም 80.6% የሚሆነው ህዝብ የኢንተርኔት ተጠቃሚ እንዳልሆነ የድርጅቱ ዳሰሳ ያመለክታል። በተመሳሳይ ወቅት ኢትዮጵያ 7.05 ሚሊዮን የሚሆኑ የሶሻል ሚዲያ ተጠቃሚዎች እንዳሏትና ይህም ከአጠቃላይ ህዝቡ 5.5% እንደሆነም የዴታ ፖርታል ሰነድ ያመለክታል። 77.39 ሚሊዮን የተንቀሳቃሽ ስልክ ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 60.4% እንደሆነም ተመልክተዋል። አድማጮቻችንና ተመልካቾቻችን በፍሪደም ሃውስ ሪፖርት ላይ የኢትዮጵያ መንግስት ባለስልጣናት አስተያየት እንዲሰጡ ያደረግነው ሙከራ አልተሳካም። ወደፊት የመንግስትን አስተያየት ካገኘን ይዘን እንቀርባለን።